የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ
ከዋሽንግተን ዲሲ አሜሪካ ድምጽ ስቱዲዮ እነሆ መደመጥ ጀመረ ጋቢና ቪኦኤ።
ለዛሬ በሳምንት እስከ ተደመጡት ፕሮግራሞቻችን መራርጠን ይዘንላችኋል። ኤደን ገረመውና ሀብታሙ ስዩም ስናስተናግዳችሁ እናመሻለን።
ጋቢና ቪኦኤ የአዲሱ ትውልድ ድምጽ አብራችሁን ስለምታመሹ እናመሰግናለን። ሀብታሙ ስዩምና
ኤደን ገረመው አብረናችኋለን።
ወደ ቀጣዩ ዘገባ እናምራ። ከካናዳ ወደ ኢትዮጵያ ቀናውን የሎተሪ አሸናፊ ሚካኤል አጽባ ገብሩን ገድለዋል የተባሉ ሁለት ተጠርጣሪዎችን በቁጥጥር ስር መዋሉን የአዲስ አበባ ከተማ ፖሊስ ኮሚሽን አስታውቋል። የኮሚሽኑ የህዝብ ግንኙነት ኃላፊ ኮማንደር ፋሲካ ፋንታው ለአሜሪካ ድምጽ ራዲዮ እንዳስታወቁት በተመሳሳይ የኢትዮጵያ አየር መንገድ የሂሳብ ሰራተኛ የሆነችውን ጸገነት አንተነን በመግደል የተጠረጠሩ 3 ተጠርጣሪዎችም በቁጥጥር ስር መዋላቸውን ተናግረዋል።
በተጨማሪም ለመስቀል ዋዜማ በከተማው በተደረገ ድንገተኛ አሰሳ በርካታ ህገወጥ የጦር መሳሪያዎችና ገንዘብ ለመያዝ መቻላቸውን ያከሉት ኮማንደር ፋሲካ አልፎ አልፎ የሚደርሱ ወንጀሎች ቢከሰቱም አሁንም የከተማው ደህንነት በመልካም ሁኔታ ላይ እንደሚገኝ አስታውቀዋል። ሀብታሙ ስዩም የዚህን ዘገባ ዝርዝር እንዲያስደምጠናል።
ከ2011 ክረምት መገባደጃ ጀምሮ ከተማዋ በበዓላት ሰሞን ከሚገጥሙ የወንጀል ድርጊቶች ትጠበቅ ዘንድ ስለፋሰም ብቻለው የሚለው የአዲስ አበባ ከተማ ፖሊስ ኮሚሽን ልፋቱ የኋላ ኋላ ውጤት እንዳመጣ አስታውቋል። በተለይ በትናንትናው ዕለት በተለያዩ የከተማዋ ጥጎች ባደረኩት ድንገተኛ ፍተሻ በርካታ ህገወጥ መሳሪያዎችና ገንዘብ ለመያዝ ችያለው ብሏል። በህዝብ ግንኙነት ኃላፊው ኮማንደር ፋሲካ ፋንታው በኩል
ከ15/2012 ዓ.ም ከአዲስ አበባ ፖሊስ ኮሚሽን ከፌደራል ፖሊስ ጋር በጥምረት ባደረገው ፍተሻና ቁጥጥር አቃቂ ቤት ክፍለ ከተማ ልዩ ቦታው ሳሊስ አቦ አካባቢ አንድ የፍሬዳ ቁጥሩ ኮድ 2019099 አዲስ አበባ መኪና ውስጥ ብዛታቸው 8 ስታር ሽጉጦች ከ5 ተጠርጣሪዎች ጋር ነው የተያዙት። በተመሳሳይ ጨርቆስ ክፍለ ከተማ ከ12 ግለሰቦች ላይ 3 ገጀራ፣ 12 ጭሎዎች እንዲሁም የፍሬዳ ቁጥሩ ኮድ 2B362093 አዲስ አበባ ቪትስ ተሽከርካሪ ውስጥ 1300 የአሜሪካ ዶላር ነው የተያዘው።
ከጥቂት ሳምንታት ወዲህ በከተማዋ ነዋሪዎች ዘንድ ድንጋጤን ፈጥሮ የሰነበቱ 2 የግድያ ወንጀሎች አሉ። አንደኛው የግድያ ወንጀል የተፈጸመው ከካናዳ ወደ ኢትዮጵያ ባቀናው ሚካኤል አጽባህ ገብሩ ላይ ነው። የ41 ዓመቱ ሚካኤል ከ2 ዓመታት በፊት በሎቶ ማክስ ሎተሪ 10 ሚሊዮን ዶላር ማሸነፉን ተከትሎ በበርካታ ኢትዮጵያውያን ዘንድ የሚታወቅ ነው። ሁለተኛው ወንጀል ደግሞ የኢትዮጵያ አየር መንገድ የሂሳብ ሰራተኛ በሆነችው የ27 ዓመቷ ወጣት ጸገነት አንተነህ ላይ የተፈጸመ ነው። የሁለቱም ህይወት የተቀጠፈው ንብረታቸውን ለመዝረፍ ባቀዱ ወንጀለኞች መሆኑን የሚናገሩት ኮማንደር ፋሲካ ተጠርጣሪዎችን በቁጥጥር ስር አውለናል ብለዋል።
ከዚህ ከግድያው ጋር በተያያዘ ባለፈው አንድ ካናዳ ሀገር የነበረ ሚካኤል ባገብሩ የሚባል ግለሰብ ከአስታ አካባቢ ሲዝናና ቆይቶ ከጓደኛው ጋር ሌሎች 6 ሰዓት ላይ የያዘውን ንብረት ለመቀማት በሞከሩ ወንጀል ፈጻሚዎች ህይወቱ አልፎ ነበረ። እነዚህ ተጠርጣሪዎቹ በ3ኛው ቀን ሌላ ወንጀል ለመፈጸም በሌላ ቦታ ሲንቀሳቀሱ በህብረተሰቡ እጥምነት ያዘው። ዋና ወንጀል ፈጻሚዎች 2 ናቸው። አባሪ የነበረው አንደኛ ነው እንግዲህ ያልተያዘው እንጂ 2 ተይዘው ያው ምርመራ እየተጣራባቸው ነው የሚገኙ። እነሱም ወንጀል የፈጸማቸውን አረጋግጠውልናል። ተመሳሳይ በ6 የአንደኛው ወር 2012 ዓ.ም ከጠዋቱ 12:30 ላይ አቃቂ ቃሊቲ ክፍለ ከተማ ወረዳ 3 ልዩ ቦታው ሰላም ፍሬ ጤና ጣቢያ አካባቢ ተብሎ በሚጠራው አካባቢ ኢትዮጵያ አየር መንገድ የሂሳብ ሰራተኛ የሆነችው ጸገነት አንተነህ ወይም ሊሊ የተባለ የ27 ዓመት ወጣት ከቤቷ ተነስታ ወደ ስራ ቦታ ለመሄድ ባጃጅ ተራ ሄዳ 3 ሆነው ወንጀል ለመፈጸም አስበው ባጃጅ ውስጥ ካስገቧት በኋላ የያዘችውን ንብረትና ሞባይሏን ቀምተው የእሷ ህይወት እንዲጠፋ ያደረጉ 3 ተጠርጣሪዎችን ቀን ከሌሊት ባደረግነው ብርቱ ክትትል በ9ኛው ቀን 3 ወንጀል ፈጻሚዎችን ይዘን በነሱ ላይ ምርመራ እያጠራን ነው ያለነው።
የአዲስ አበባ ከተማ ነዋሪዎች በተለያዩ ስፍራዎች ንጥቂያና ዝርፊያ እየተንሰራፋ ነው፣ ወጥተን መግባት እያሰጋን ነው የሚለው አቤቱታዎችን በእኛም ራዲዮ ጣቢያ ሳይቀር ማሰማታቸው ይታወሳል። የቅርብ ጊዜ ወንጀሎችን ላብነት በመጥቀስ በማህበራዊ መገናኛዎች ላይ የከተማውን ፖሊስ ኮሚሽን የተቹም ጥቂት አይደሉም። ኮማንደር ፋሲካ እነዚህ ትችቶች ጥረቶቻችንን ካለመገንዘብ የተሰጡ ናቸው ሲሉ ይሟገታሉ።
የተለያዩ ማህበራዊ ሚዲያዎች አንደኛው ዘመድ ያለው ወገን ያለው ነው የምትከታተሉት ሊለው አትከታተሉም የሚል ነው የሚያነሱት። ይሄ ደግሞ ትክክል አይደለም። ከተማው እንደዚሁ በወንጀል ስጋት ያለበት ነው፣ ወጥቶ መግባት አይቻልም፣ እንደዚያ የሚባል ነገር የለም። እውነት ለመናገር አዲስ አበባ ላይ እጅግ በጣም ሰላማዊ ነው። ሰላማዊ ብቻ አይደለም፣ ማንም ሰው እንደፈለገ ቤቱ የሚንቀሳቀስበት ነው። በዛ መጠን ደግሞ ወንጀል ፈጻሚዎቹ ከተለያዩ አካባቢ መጥተው እዚሁ አዲስ አበባ የሚገኙ የሚንቀሳቀሱት አሉ እና የሚንቀሳቀሱ ወንጀል ፈጻሚዎችን በየቀኑ እያዝን ነው። ወንጀል ከመፈጸማቸው በፊት የመከላከሉን ከፈጸሙ በኋላም ብዙ እርቆ ሳይሄዱ እጅ ከፍንጅ የመያዙ ከህብረተሰቡ ጋር እየሰራ ነው እና ይህን ተግባር አጠራክርን ነው የምንቀጥለው እና ከተማችን የስጋት ከተማ ሳይሆን ሰላማዊ ከተማ መሆኗንም በዚህ እግረ መንገድ ይህንን የሚያዳምጡ ሰዎች ቢገነዘቡ በጣም ደስ ይለኛል።
ኮማንደር ፋሲካ ፋንታው የከተማዋ ፖሊስ ዜጎች ያለ ፍርሃት ወጥተው እንዲገቡ የሚያደርገውን ጥረት እንደሚያሳድግ ነግረውናል። የከተማዋ ነዋሪም ታዲያ እንዲያግዘን ይሁን ብለዋል። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ።
እያዳመጣችሁ የምትገኙት ከአሜሪካ ድምጽ ሬዲዮ የሚተላለፍላችሁ ጋቢና ቪኦኤ ነው። እንግዲህ ጫት በኢትዮጵያ ወጣቶች ላይ እያደረሰ ያለው ጉዳት ተደጋግሞ ተወስዷል። ሆነና ይህን ተክል በማልማት ኑሯቸውን የሚደጉሙ አርሶ አደሮች መበራከት ወጣቶችን ከሱሰኝነት ለማስጣል በሚደረገው ሙከራ ላይ ፈተና መተው እሙን ነው።
ከአንድ ሄክታር በላይ ማሳ በጫት ከተሸፈነባቸው የባህር ዳር ዙሪያ ወረዳዎች እየተሰማ ያለው ዜና ግን ተስፋ ፈንጣቂ ይመስላል። ለወትሮ ጫት በማልማት ይተዳደሩ የነበሩ አርሶ አደሮች ከጫት የምናገኘው ትርፍ ይቅርብን እያሉ ነው። ፊታቸውን ወደ ሌሎች አማራጮች እያዞሩ እንደሆነም ተሰምቷል። አስቴር ምስጋናው ዝርዝር ዘገባ አላት።
አቶ በላይ አስተሙ በባህር ዳር ከተማ በጊሻባይ ቀበሌ ልዩ ስሙ አባ መከተ በሚባል አካባቢ ሰፊ የጫት ማሳ ያላቸው አርሶ አደር ናቸው። ለ11 አመታት ያህል በጫት ምርት ጠቀም ያለ ገንዘብ ያገኙ፣ አንድ ልጃቸውን ግን በጫት ሱስ ምክንያት አጥተዋል። ታዲያም አቶ በላይ አንድ ልጃቸውን ያሳጣቸው ኪሳቸውን ግን የሞላውን የጫት ጥቅም ይቅርብኝ በማለት የጫት ማሳውን በአትክልትና ፍራፍሬ ቀይረዋል።
ጫት መጀመሪያ ሲተከል ያው ብር ያስገኛል ጥቅም አለው የሚባል በመስማት ነው ከሰዎች ያተከልኩት እንጂ ጉዳቱን አላወኩም ነበር። ከዛ በኋላ ከተከልኩት በኋላ ጫት የወጣት ሀብት የሚያሳጣ መሆኑን በመረዳት ከቤተሰቤ አንዱ ልጅ የጫት ተጠቂ መሆኑን ስሰማ ቢያንስ እኔ በኩሌን ለማወጣት ሞዴል ሆኖ ሌሎችም ጫትን አጥፍተው ሌላ ስራ እንዲተዳደሩ። ጫት ለግለሰብ ይጠቅማል፣ ሌሎች ሰዎችን ይገላል። እኔ ጫት ማጥፋት ፈልጋለሁ፣ ጫት ሰው እየገደለ ነው። ስለዚህ ሞዴል ሆኖ ጫት እናጥፋ። ለጫት ስራ አጥተው ጫት ለሚቀሙ ሌሎች ሌላ ስራ እንፍጠር። ብዙ ጊዜ መንግስት ጋር እናጋገራለሁ በዚህ ጉዳይ ላይ መድረክ ላይ እናም በማገኛቸው ነገሮች ሁሉ አጋጣሚ ስብሰባዎች ላይ እናም ላይ ያነሳዋል ይህንን ጉዳይ። ነገራችን ላይ ጫት የሚቅሙ ሰዎች ጋር ወጣቶች ጋር ተነጋግር ያለው ቀደም ማለት ነው። ወይ ጫት ጠፍቶ የሚል ነገር ነው የሚሰጡኝ ነበር። በዚህም ተነጋግረን ያው እኔ ጫቴን እንዳጠፋ አደረግኩ። ልጆችን በጥቃቅን አደራጀው፣ መንግስት ስራ ይስጣቸው ነው።
በባህር ዳር ከተማ በርካታ ጫት ቃሚ ወጣቶች ቢኖሩም ካነጋገርኳቸው መካከል እንደ አቶ በላይ ሁሉ ጫት ቢጠፋ ትውልድ ይድናል የሚል አስተያየት የሰጡኝ ወጣቶችም አግኝቻለሁ።
ወርቁን ይባላል። 16 አመት ቅም ያለው ያው ጉዳቱም ይታወቀኝ። ጫት የሆነ ስራ ምናምን መስራት አይችልም ያስቀምጥሻል። ስለምቀመው ስራ ስለሌለ የጫት ወጮችን ማገኛቸው ያው በዚህ በአካባቢው ያሉት ሰዎች አንዱም የሆነ ነገር ሲልከኝ ያነዛም በማገኛቸው ሳንቲሞች ይገዛል። አዛም አልፎ ደግሞ ለምን አልቃመም ብለው እንኳን ዝም ብለው ይሰጡኛል ሁላ።
ጫት ቃሚዎች ተተሳሰባላችሁ?
ተሳሰባለን። ግን ያን ሐሳብ ለሥራ ለቁም ነገር ቢያረግልን ጥሩ ነበር። ያው ቃምን ቃም ነው።
በየትኛው አማራጭ ነው አሁን አንተ ጫት ልታቆም የምትችለው? ቢወደድ ነው ወይስ ቢጠፋ?
አረ ቢጠፋ ነው እኔ የምመርጠው። ከሚወደድ ቢጠፋ ነው የምመርጠው። ብር እየተወደደ ባለበት ዘመን የት ይመጣል ገንዘብ? ያው ቢጠፋ ደስ ይላል። እኛም ለውጥ ይኖረናል ብዬ አስባለሁ እንጂ ቢወደድማ በቃ ትታገያለሽ። አሁን እኮ እንደ ምግብ እኮ አድርገነዋል። ተወዶ ግን ሀብታምና ድሃ ብሎ ከለያየና ይደብረኛል።
አቶ በላይ የጫት ማሳን በአትክልትና ፍራፍሬ መቀየር ስራ በእርሳቸው ብቻ አላቆምም። በአካባቢያቸውም የሚገኙ አርሶ አደሮችን ተጽዕኖ ፈጥረው ሀሳባቸውን እንዲቀይሩ አድርገዋል።
አካባቢ ሰዎች ጋር አንዳንድ በጣም ሰፋፊ ጫት ያላቸው ሰዎችና ይህንን ጉዳይ እንደኔ የሚቃወሙ ሰዎች ጋር ተነጋገርን። ቅድሚያ ማለት ነው እዚታች ያለ አንድ ሚስቶፋ ታደሰ የሚባል ሰፊ መሬት ነው ያለው፣ ከኔ በጣም ጥፍ የሚበልጥ መሬት። እሱ አጠፋ፣ በዶዘር ነው የቆፈረው። ያ እኔ አቅሜ ጋር ሆኖ እንደምታየው ጉልችማው አለ እንዲደርቅ በያስቀመጥኩት እሱ እንትን ያስቆፈረው ሽንኩራ ገዳ ነው የተተከለው ማለት ነው። አሁን እየደረሰ ነው ሽንኩራ ገዳ። ሙዝ፣ አቮካዶ፣ ብርቱካን ለልጆችም ይሆን ከአዲስ አበባ እንትጭም የሚወጡ ፍራፍሬ ላይ ባህር ዳር አበይን ያለዘ ጣና ዳር ተቀምጠን የሁሉ መሬት ይያለን ነገር ፍራፍሬ እንኳን አመርተን ለባህር ዳር መመገብ አልቻልንም። እኛም እናመርተው የሚገለው እንጨትን በመሆኑ ማለት ነው። ተነጋግረን ጠየቅን ምርት ዘር እንዲመጣልን ግብርና ባለሙያ መደበልን በጣም አግዘውናል። ያው በገንዘብ ነው የገዛነው።
የባህር ዳር ከተማ አስተዳደር ግብርና መምሪያ የአትክልትና ፍራፍሬ ባለሙያ አቶ ሞላልኝ መንግስቱ እንደሚናገሩት ያቶ በላይን ተመክሮ ወደ ሌሎች ቀበሌዎች ማስፋፋት ጀምረናል ውጤትም አግኝተናል ለያሉት
መጀመሪያ ለሙያተኛ ስልጠና እንሰጣለን። ሙያተኛውን ጨምሮ አስፋደሩን ደግሞ ስልጠና እንሰጣለን። አሁን እንደዚህ ያሉትን አስፋደሩን ስልጠና እንሰጣለን። ከዚያ በኋላ ወደ ተግባሩ እንገባለን። አሁን ሁለት አመታችን ነው እየተሰራ። በአምናው አመት እስከ 40 ምንጭ ድረስ የጉዞ ጉብኝት አድርገን አስፋደሮችና ሙያተኞችን ሙዝን የ40 ምንጭ ላይ እንዲያው የማድረግ ስራ ከዚያ የመጡት አርሶ አደሮችና ሙያተኞች ሙዝን በስፋት እንዲሰሩ ከማድረግ አኳያ ሰርተናል። ወደ 10 ቀበሌዎች ላይ ሙዝን ባምነው አመት ሰርተናል። ያንን ደግሞ ዘንድሮ ቀጥለንበታል።
እንደ ባለሙያው ገለጻ ጫት ሁለት ከባድ ጉዳቶች አሉት ያሉት
አደጋው ምን መሰለሽ፣ ጫት 2-3 ቀን ሊረጭ እንትን ሊለቀም 2-3 ቀን ሲሆነው ጫቱ ኬሚካል ይረጫል። የፈንገስ መከላከያ ወይ የተባይ መከላከያ ይረጫል። ያኔ በሶስተኛ ቀኑ በሁለተኛ ቀኑ የጫቱ ላይ እንትኑ ቀጣሉ ያምራል። ያ በቀጥታ ይቦጠቦጣል ላይው እንዳማረ ማለት ነው። ኬሚካሉ ግን አለ ይቆረጣል። ያ ይቆረጥና ይሸጣል ለተጠቃሚ። ተጠቃሚው ማህበረሰብ ወደ ሆዱ ነው የሚያስገባው በቀጥታ። ስለዚህ አሁን ማህበረሰባችን ጫት ብቻ አይደለም እየጎዳ ያለ፣ ኬሚካል ወደ ሆዱ እያስገባ ወደ ሰውነቱ እያስገባ ነው ማለት ነው። ይሄ አንዱ ከፍተኛ አደጋ ነው ማለት ነው።
በባህር ዳር ከተማ አስተዳደር በእርሻ ከሚሸፈነው 15000 ሄክታር መሬት ውስጥ 1300 ያሉ በጫት ማሳ መሸፈኑን ከባለሙያው መረዳት ተችሏል። አስቴር ምስጋናው ከባህር ዳር።
አስቴር ምስጋናውን ለዘገበው እናመሰግናለን። በመንግስት ትምህርት ቤቶች የዘንድሮ የትምህርት ዘመን ሊጀመር ጥቂት ቀናት ቀርተዋል። ታዲያ በዋዜማው መልካም ነገር ተሰምቷል። የአዲስ አበባ ከተማ አስተዳደር ለ300000 የመጀመሪያ ደረጃ ተማሪዎች ምግብ ማቅረብ እንደሚጀምር አስታውቋል። ኤደን ገረመው ዝርዝር ጉዳዩን ተናግራለች።
የተባበሩት መንግስታት ድርጅት በ2030 ካወጣቸው ግቦች አንዱ ዜሮ ሃንገር ወይም ረሃብን ማጥፋት ነው። ይሁንና አፍሪካ በ2030 ይህንን ግብ አትመታም። በተለይም ከሳህራ በታች የሆኑ አገራት ራሳቸውን ሙሉ ለሙሉ መመገብ አይችሉም። ኢትዮጵያም ከነዚህ አገራት መካከል ነች። ድርቅ፣ ረሃብና የዋጋ ግሽበትን ተከትሎ በከተማዎች ላይ የሚታየው ድህነት እያየለ ነው። በዚህም የተነሳ ህጻናት በከፍተኛ ረሃብ ውስጥ ሆነው ወደ ትምህርት ቤት ይሄዳሉ። የአዲስ አበባ ከተማ መስተዳደርም በዘንድሮ በ2012 የትምህርት ዓመት በ415 የመንግስት ትምህርት ቤቶች የሚገኙ 300000 ተማሪዎች የምግብ መመገብ ፕሮግራም በመስከረም ማብቂያና በጥቅምት ወር መጀመሪያ ላይ እንደሚጀምር በቅርቡ አስታውቋል። አቶ ዘላለም ሙላቱ የአዲስ አበባ ከተማ አስተዳደር ትምህርት ቢሮ ምክትል ቢሮ ኃላፊ ናቸው።
እንግዲህ ክቡር ከንቲባው በበላይ አመራርነት የአዲስ አበባ ከተማ አስተዳደርን ትምህርት ዘርፍ ትራንስፎርም ለማድረግ ከፍተኛ እንቅስቃሴ እያደረግን ቆይተናል። ለ300000 የሚደርሱ ተማሪዎች በተለይ ከኬጂ እስከ 8ኛ ክፍል ያሉ ተማሪዎች ምግባ የማጠብ ቃል ተገብቶ እንቅስቃሴዎች ጀምረናል። መጋቢ እናቶችን የማደራጀት ስራ ከሴቶችና ህጻናት ጋር በመሆን የማደራጀት ስልጠና የማስጠት የማንቀሳቀስ ስራዎች ተሰርተዋል። የምግባ ዲዛይን የማሰራት የምግባ አዳራሽ የምግብ ማብሰያ ኪችን ያለበት አጠቃላይ የተሟላ አስተዳደር እንዲኖር እነዚህ ስራዎችን እየሰራን ነው የምንገኘው። በዚህ ሰዓት እንግዲህ ትምህርት ከሚቀጥሉት ሁለት ሳምንት በኋላ ይከፈታል። ስለዚህ ከዛ በኋላ እነዚህ ለ300000 የሚደርሱ ተማሪዎች የምግብ አገልግሎት መስጠት እንጀምራለን ማለት ነው። ይህም ለሁሉም የመንግስት ትምህርት ቤቶች ነው፣ ሁሉም ክፍለ ከተሞች ላይ ነው ማለት ነው።
በዘንድሮ የትምህርት ዓመት የአዲስ አበባ መስተዳደር ትምህርት ቢሮ ወደ 600000 የሚጠጉ ተማሪዎች የዩኒፎርምና የትምህርት ቁሳቁስ በነጻ እንደሰጠ የገለጹት አቶ ዘላለም በተጨማሪም በቀን 4,200,000 ብር ሂሳብ ለአንድ ተማሪ 14 ብር ተመድቦ ምግብ የመመገብ እንቅስቃሴ መጀመሩንም አክለውበታል። እንዲሁም በዚህ ፕሮግራም ስር ወደ 10,000 ለሚጠጉ እናቶች የሥራ ዕድል ተፈጥሯል ይላሉ።
አጠቃላይ ያሉን የመንግስት ትምህርት ቤቶች ወደ 488 ትምህርት ቤቶች አሉ። የመንግስት ትምህርት ቤት ብቻ ማለት ነው። ስለዚህ ከነዚህ ውስጥ ለ 415 ለሚደርሱ ትምህርት ቤቶች ላይ ይሄ ይከፋፈላል ማለት ነው። 373 ሃይ ስኩሎች ስለሆኑ ከ73ቱ ውጪ ባሉት ትምህርት ቤቶች በሙሉ ከ0 እስከ 8 ያክላሉት መገባውን እንጀምራለን ማለት ነው። እንግዲህ በግዴቱ በቀን በተማሪ 14 ብር ሂሳብ ነው የሚታሰበው። ይሄን ለ300 ሺህ መንታት ነው። ክላስ ላይ ለዚህ ልጆች እንግዲህ አንድ እናት ለ30 ተማሪዎች ሬሾ ይወጣ ወደዚህ ኦልሞስት 10 ሺህ ነው። እናቶች ተለይተዋል፣ ስልጠና ወስደዋል፣ በራሳቸውን ካፓሲቲት እያደረጉ ነው ምደባውን ለማካሄድ። ተቀጣሪ አይደሉም እነሱ፣ ይከፈላቸውን በማህበረት ነው የሚደራጁት። በማህበር ተደራጅተው ነው ምግቡን የሚያቀርቡት። ትርፉም ያገኛሉ፣ አትራፊም ይሆናሉ ማለት ነው። ስለዚህ በዚህ መጠን ውስጥ የተማሪዎች ወላጆች ናቸው የሚንቀሳቀሱት። ለእነሱም የስራ እድል ተፈጠረላቸው ማለት ደግሞ ቁርስና ምሳ ትምህርት ቤት ውስጥ የበላ ራቱን ቤት ውስጥ መብላት የሚችል የስራ እድል ይፈጥራል ማለት ነው። ትውልድን ማሻገር የሚችል ስራ ይሰራል ማለት ነው።
እነዚህ የተመደቡ እናቶች በማህበር ተደራጅተው የተሻለና የተመጣጠነ ምግብ እንዲያቀርቡ እየሰራን ነው ያሉት አቶ ዘላለም፣ ይህ በቀን በተማሪ 14 ብር የተተመነ ሂሳብ ከፍ እንዲልም ከገቢዎች ሚኒስቴር ጋር በመነጋገር በምግብ አቅራቢ ማህበራት ስር ለሚገኙ እናቶች ከገቢ ግብር ነጻ እንዲሆኑ እየሰሩ መሆናቸውንም አክለዋል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ከዋሽንግተን ዲሲ።
ያለ ዕድሜ ጋብቻና የሴት ልጅ ግርዛት ዛሬም ሴት የኢትዮጵያ ህጻናትን ህይወት በእጅጉ እየፈተነ ነው።
ይሄ የማሽር ጠባሳ የሚተው ጎጂ ልማድ እንዲቀር 2005 የአውሮፓውያን አመት ሙሉ በሙሉ እንዲወገድ አዲስ ፍኖተ ካርታ በዓለም አቀፍ ደረጃ ተቀርጿል። መስፍን አራጌ በደሴ ከተማ በፍኖተ ካርታ ዙሪያ ስለተደረገው ውይይት ተከታዩን ልኮልናል።
ኢትዮጵያ ውስጥ ጎጂ ልማዳዊ ድርጊቶች ዛሬም የስጋት ምንጭ እንደሆኑ ቀጥለዋል። እናም የብዙሃን ጤና ይታወካል፣ ማህበራዊ ህይወት ላይ ጠባሳ ያርፋል። ያልጠና ገላ ለጠና ትዳር ይታረጋል። ቦርቆ ያልጠገበ ልጅነት የቤተሰብ ኃላፊነት ይሸከማል። በፌዴራሉ ሴቶች ህጻናትና ወጣቶች ሚኒስቴር የሚኒስትሩ አማካሪ አቶ መብራቱ ይናር፣
ያው ያመለካከት ጉዳይ ስለሆነ ማህበረሰቡ አሁንም ይሄን ከመፈጸም ወደ ኋላ አላለም። በተለይ በአፋርና በሶማሌ የ2016 ሴሴ ጥናት እንደሚያመለክተው የሴት ልጅ ግርዛት ኦልሞስት ወደ 97-96% አካባቢ ነው። ይሄ አሁንም ቢሆን ፈታኝ እንደሆነ የሚያመለክት
ጉዳዩ ያሳስበኛል ያለው መንግስት እንደ አውሮፓውያኑ የዘመን ቀመር በ2025 ላይ ያለ እድሜ ጋብቻንና የሴት ልጅ ግርዛትን አስቆማለሁ የሚል ቁርጠኛ አቋም ይዟል። አቋሙን ወደ ተግባር ለመመንዘር የአምስት ዓመት ፍኖተ ካርታ አዘጋጅቶ በምስራቅ አማራ ከሚገኙ ባለድርሻ አካላት ጋር በደሴ ከተማ ውይይት አድርጓል።
በሀገር አቀፍ ደረጃ ሀገራችን የሴት ልጅ ግርዛትንና ያለ እድሜ ጋብቻን ለማስቀረት ዓለም አቀፍ ቃል ኪዳን ገብታለች። ያንን ቃል ኪዳን ለማስፈጸም ያዘጋጀችው ፍኖተ ካርታ አለ። ያ ፍኖተ ካርታ ይዘት ምን እንደሆነ ለክልሉ ተሳታፊዎች በማስተዋወቅ በጋራ የጎጂ ልማዳዊ ድርጊቶችን እንደ ሀገር ብሎም እንደ ክልል ለማስቆምና ለማስቀረት የግንዛቤን ውይይት ለማድረግ ነው ይሄ መድረክ የተዘጋጀው።
እንደ አማካሪው ላለፉት በርካታ ዓመታት የተደረጉት እንቅስቃሴዎች የተደከመውን ያህል ውጤታማ አይደሉም። ፍኖተ ካርታው የነበሩ ችግሮችን በመንቀስ መፍትሄ የሚያስቀምጥ ብቻ ሳይሆን ለዘመናት የዘለቀውን ጎጂ አስተሳሰብና ጎጂ ድርጊት ከስሩ ነቅሎ ለመጣል የሚያስችል ነው ተብሏል። ከስብሰባው ተሳታፊዎች ሲሰነዘሩ የነበሩ አንዳንድ አስተያየቶች ግን አሁንም የተሻለ ግንዛቤ በመፍጠር ረገድ ቀሪ የቤት ስራ እንዳለ ያመላከተ ነበር። የቤተሰብ ህጉ ጋብቻ ጣሪያ 18 ዓመት ብሎ ቢያስቀምጥም የእድሜ ጣሪያው ወደ 15 ዓመት ዝቅ ይበል የሚሉ የሃይማኖት አባቶች አልጠፉም። ይህን ግን በጽኑ የሚቃወሙት ከኦሮሞ ብሔረሰብ አስተዳደር ዞን ጅሌ ጥሙጋ ወረዳ የመጡት ወይዘሮ ፋጡማ ሲራጅ ናቸው።
ለምሳሌ በእኛ ወረዳ በጤ ቀበሌ እዛ ውስጥ ጣኗ እዛ ወንድምየው ደፈራት። ከዛ ልዩ በአንድ ጥጃ አንድ ጊደር ተሰጥቶ ደፋፍነው አስቀመጡ። ልዩ ግን ፊስቱላ ሆናለች። ጸጉሯ ነው ከላዋ ላይ የወረደው። ያችን ልጅ አዲስ አበባ ወስደን እዛ አሳክምናታል። ያለ እድሜ ጋብቻ ሲወልዱ ራሱ ምጥ ላይ ቦታ መሰፋት በቃ እንዲሁ በነጣው ላይ ወልዱ ሰውነታቸው ይቀደዳል። አሁን በዚህ ውስጥ የ13 ዓመት ናት። የገዛ ዘመዴ ነች። ስትወልድ አይቻት እንዲህ በዛ በመርፌ ማደንዘዣ ይሁም የለበት እና ይህ ሁሉ ስቃይ መድረስ የሰውነታችን አካል ያለመጥናት ከሁለተኛ ከማህበራዊ ኑሮ መገለላል። ያችን ልጅ ሳይሆን ለብቻዋ ቤት ሰርተው ሰገራም ሽንትም አንድ ላይ ነው የሚወጣው። ለብቻው ነው ያስቀመጣው። እህል ብቻ እንዲይፈጣት ውሃም በለዋ ላይ አርቆ ነው የሚያፈስባት።
በሚኒስትር መስሪያ ቤቱ የተሳትፎና ንቅናቄ ዳይሬክቶሬት ዳይሬክተር አቶ ስለሽ ታደሰ ከእምነት አባቶችና ከሃይማኖት ተቋማት ጋር ተያይዞ ለሚነሱ የግልጽነት ጥያቄዎች ራሱን የቻለ መድረክ መዘጋጀቱን አመልክተዋል።
ሃይማኖታዊ ዝግጅቶች አላቸው፣ ክርክሮቹ አሉ። አሁን እኛ ለምሳሌ ከሚመለከታቸው ሃይማኖት ተቋማት ጋር መነጋገር ከዘፍት ሜትር ከተከታታዩ ውይይቶች ይደረጋሉ፣ ክርክሮች አሉበት። ስለዚህ ከሃይማኖት አስተምሮ አንጻር ደግሞ እንዴት ነው የሚለውን ደግሞ ከሚመለከተው የእምነት ተቋም ጋር አብሮ ውይይት የሚካሄድበት ነው።
ወይዘሮ ፋጡማ የሚመለከታቸው አካላት የችግሩን አሳዛኝነት የጉዳዩን አሳሳቢነት እንዲረዱ ቢሆን ያሉት ምክር አላቸው።
መንግስት የሃይማኖት አባቶችን በፊስቱላ ሆስፒታል ያሉትን ህጻናቶችን ቢያሳዩአቸው ቢረዱ እንደው ታዋቂ ነን የሚሉት ከክርስትና ከሙስሊም ከተለያየ ሃይማኖት ካለው ላይ ማለት ነው ወስደው እዛ ላይ የተኙትን ሴቶች ህጻናት ቢያሳዩ ቢረዱልን።
ያለዕድሜ ጋብቻና የሴት ልጅ ግርዛት አሳሳቢነቱ በተለያዩ መድረኮች ተደጋግሞ ቢወሰም በተለያዩ መገናኛ ብዙሃን በስፋት ቢዘከርም በመንግስት በኩል የተሰጠው ትኩረት አናሳ መሆኑን የጠቆሙ አልጠፉም። እኒህ ወገኖች እንደሚሉት በአነስተኛ በጀት በአግባቡ ባልተደራጀ መዋቅር ነባሩን ችግር መቅረፍ መጪውንም ተጽዕኖ መቋቋም ይከብዳል ባይ ናቸው።
በእርግጠኝነት ለመናገር ወደ 2.7 ቢሊዮን ብር ነው የሚያስፈልገው ለአምስት ዓመት እንደ ሀገር ማለት ነው። 2.7 ቢሊዮንን ለአመታዊ የሀገሪቱ በጀት ብታካፍሉ የአመታዊ በጀታችን ወደ 380 ምናምን ቢሊዮን ነው። ለአመታዊ እንኳ ብቻ ብታካፍሉት ለዛን 1% ነው። ለአምስት ዓመቱ ብታካፍሉት ደግሞ 0.000% ነው ወደ ታች የሚመጣው።
ራሱን አርአያ ያላደረገ አመራር ሌሎች ላይ እንዴት በጎ ተጽዕኖ ማሳረፍ ይችላል የሚል ጥያቄም ተነስተዋል።
አመራሮቻችን ትምህርት ቤት ጨርሰው ዩኒቨርሲቲ ጨርሰው የመጡ ሰዎች ሁሉ ትንንሾቹ ልጆች ነው የሚያገቡት። እነሱስ ቢታዩ ክልል በለው ዞን በለው ወረዳ በለው እነዚህ ሰዎች ህፃናቶች ነው የሚያገቡት። እኛም ደግሞ እንዳደረጃጀት እንዳንታገላቸው ከላይ ኮር አመራር እነሱ ናቸው።
ያሉት ጥምረቶች ይጠናከሩ፣ ፍኖተ ካርታው ላይ ያሉት ስትራቴጂዎች በትክክል ተግባራዊ ይሁኑ ከተባለ እነዚህ ሁሉ የሚለዩበት ማለት ነው። ተምሳሌት መሆን አለባቸው፣ ለሌላው ማርያ መሆን ይገባል፣ ይጠይቃል። ይህ እንግዲህ አሁን የኮሚኒቲ አዌርነሱ እያደገ ሲመጣ በተለይ ሚዲያው ደግሞ ትልቅ ሮል ኖረው ነው።
በችግርም ውስጥ ሆኖ ለሌሎች የሚጠቀስ በጎ ተግባር አርአያነት ያሉ እንቅስቃሴ ያደረጉም አልጠፉ። በሰሜን ሸዋ ዞን የመርሃ ቤቴ ላይ ቤት ወረዳ ለዚህ ጥሩ ማሳያ ነው። የወረዳው ሀገረ ስብከት ቤተ ክህነት ዋና ስራ አስኪያጅ መላከ ሰላም ጳውሎስ ደምሴ
ያለዕድሜ ጋብቻ ቤተ ክህነቱ ከሚሰራው ስራ ጋራ አብሮ በተጓዳኝ እንደ አንድ የስራ ክፍል አድርገን በወረዳው ካሉት የመንግስት አካላት ጋራ በተቀናጀ ሁኔታ አብረን ነው እየሰራን ያለ ነው። በእንደኛ ወረዳ አሁን የሃይማኖት አባቶች ካልፈቀዱ፣ የሃይማኖት አባቶችም በቦታው ላይ ተገኝተው ካልባረኩ ጋብቻው አይፈጸምም።
ተሳታፊዎቹ ወደ አካባቢያቸው ሲመለሱ በስብሰባው ላይ የተነሱ ቁም ነገሮችን ወደ ተግባር በመለወጥ ለለውጡ አጋዥ እንደሚሆኑ አረጋግጠዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
አድማጮች ያዳመጣችሁ ያላችሁት ከአሜሪካ ድምጽ ሬዲዮ የሚተላለፍላችሁ ጋቢና ቪኦኤ ነው። መጫችሁ ሳደረጋችሁ እናመሰግናለን።
ቀጣዩ መሰናዶው የዘጋቢዎች መስኮት ነው። ወዴት ነው ዛሬ የምናቀነው?
ዛሬ እንግዲህ ወደ መቀሌ ከተማ ነው የሚወስደን። በዚያ የወንድማማቾቹ አጋዜና ፍጹም ገብረ መድህን እንተዋወቃለን። አጋዜና ፍጹም በመንገድ ዳር ላይ በቀለሷት የፈጣን ምግቦች መሸጫ የሚያደርጉትን የንግድ እንቅስቃሴ የተመለከተው ሙልጌታ ጽባህ ቀጣዩን አሰናድቶልናል።
አጋዜ ገብረመድህን ከአክሱም ዩኒቨርሲቲ በ2010 ዓ.ም ነበር በዲግሪ የተመረቀው። ወንድሙ ፍጹም ገብረመድህን ደግሞ በመቀለ ከተማ ካሉት የምሽት ክለቦች በአንዱ ላይ በምግብ ሰሪነት ተሰማርቶ ነበር። አጋዜ ከዩኒቨርሲቲ ከተመረቀ በኋላ ስራ ማፈላለግ ጀመረ፣ ግን ሊያገኝ አልቻለም። ከወንድሙ ጋር በመመካከር በመንገድ ዳር ተንቀሳቃሽ ኩሽና ሰርተው ቶሎ የሚደርሱ ምግቦች ወይም ደግሞ ፋስት ፉድ ሰርተው ለማቅረብ እንቅስቃሴ መጀመራቸው ነው አጋዜ የሚናገረው።
ኢንተርኔት ላይ እናይ ነበር እንደዚህ አይነት ፋስት ፉድ ትራኮች ሌላ ሀገሮች የተለመደ ነው። ጎግል እያደረግን እናይ ነበር ብዙ ጊዜና ሀሳቡ ነበረን። ከዛ ነው ወደ ተግባር የቀየርነው እና ወደ ተግባር ስንቀይረው መጀመሪያ ትንሽ ቻሌንጅ ነበረው። ብዙ ሰው እንደዚህ አይነት ለመስራት አስበናል ስንለው ከብዳል ትንሽ አልተለመደ ምናምን ይላል። ግን እነሱ ብሎክ አድርገን ደፍረን ወደ ስራ ገባን።
ያጠራቀሙትን ብር እንዲሁም ብድር በመጨመር በ130,000 ብር ወጪ ተንቀሳቃሽ ኩሽና ሰርተው ምግብ በመቀለ ጎዳናዎች ማቅረብ ጀምሯል። ስራውን ከጀመሩት 4 ወራት እንደሆነ የሚናገረው አጋዚ በአሁኑ ጊዜ ምርቱን እየተወደደ መሆኑ ይገልጻል።
ህብረተሰቡ ልክ የመጀመሪያ ቀን ስንጀምር ስጋት ነበር፣ ህብረተሰቡ ይቀበለዋል ወይስ እንትን ይለዋል ብለን ነበር። ከዛ መጀመሪያ ቀን ስንጀምር በቃ ካንዳንድ ብዙ ሰው መጣ እና ሳይው በጣም ንጹህ ህክምናዋ የእንትኗ የስትሪት ክችኗ የፍጡር አቅባን አሰራርም በንጽህና ነው የተሰራቸው። ኤክስተርናሏ እስከ ውስጡ ማለት ነው ሁሉ ነገር ንጽህና አለው። ኢቭን ሼፉ ሲሰራ በጓንት ሁሉ በንጽህና ነው የሚሰራው። በውስጥ ያለው እቃዎችን በንጽህና ነው የሚጠበቁት እና ሰዎች በጣም ወደውታል። ሰዎች የሚጠቀሙት የቢሮ ሰራተኞች አሉ። ቶሎ ወደ ቢሮ እንዲገቡ በዛ ሲያልፉ ተጠቅመው ይሄዳሉ። ታይማቸው ሴቭ ያደርጋላችሁ። በዛ ላይ ኮስቱ ፌር ነው። እናዘጋጀው ምግብ ፋስት ፉድ ነው። ፋስት ፉድ ማለት ላይክ በርገር፣ እነዚህ ቀለል ያሉ ሳንድዊቾች ምናምን፣ ኩላ ሳንድዊች ከቺዝ ጋር ምናምን፣ ቶሎ የሚደርሱ ነገሮች፣ ቺፕስም አለን፣ ሼክም እናዘጋጃለን እና ፒዛ አለ። እሱ ትንሽ ደቂቃ ይፈጃል። ወደ ማታ ሲመሽ ይመጣሉ ካስተመሮች አሉ የተወሰኑ ብዙ ሰዎች ተቀማሉና ብዙ ሰው ወደውታል። አዲስ ስራ ኢንተርፕረነር የሥራ ፈጠራ በመሆን በዛ ላይ ሰዎች አቀባበል ደስ ይላል።
ፍጹም ገብረ መድህን በበኩሉም እሱና ወንድሙ በጋራ ስራውን ከጀመሩት በኋላ የነሱን ስራ አይተው ሌሎች ወጣቶች ተመሳሳይ ስራ በከተማው እንደጀመሩ ተናግሯል። ደንበኛ በየጊዜው እየጨመረ ነው ያለ ፍጹም በቀን ከ100 በርገር በላይ እንዲሁም ሌሎች ምግቦች እንሸጣለን ብሏል።
ውጭ መብላት ማለም ብዙ እንትን አይደለም ነበር ሰው፣ አሁን ግን አሪፍ ነው። ሁሉ ሰው ለምዶታል፣ ይጠቀማል። ብዙ ቴካዊ ወስተል ወደ ቤቱ፣ እዚህ ደግሞ ይጠቀማል ማለት ነው። ዴሊቨሪም ወደ ቤት እናደርሳለን። ማለት ኮንሰርት እና ስቴዲየም እንሄዳለን። ኤግዚቢሽን ምናምን ሲለው የሆነ ቃ ሰው የሚሰበስበት ኮንሰርት ነገር ምናምን ካለ እንሄዳለን። ሁሌም ቆንጆ ስራ ነው የምንሰራው፣ ሰውም ይወደናል ስራችን ስለሚያውቀው። ዋጋችን ደግሞ ከሌላው ሲነጻጸር በጣም ቅናሽ ነው። የኛ ኳሊቲ እንዳለ ሆና ማለት ነው። ከዛ ለዛ ነው በጣም የሚወደው ሰው ማለት ነው።
ከሁሉም በላይ ለንጽህና ነው ትኩረት አድርገን የምንሰራው ብሏል ፍጹም።
ከማንም ከምንም በላይ ትኩረታችን እዛ ጽዳት ላይ ነው። እኛ ማለት ነው ሁሉ ቤት ተዘጋጅቶ የሚመጣው ሚዛን ፕላስ ተደርጎ የሚመጣው እዛ ቤት ነው። በደንብ ተጸጽቶ ያ እስካዴላው ሳይቀር ምንም ሁሉ ነገር እዛ ጸጥቶ ነው የሚመጣው። እኛ ጥብሰን መስጠት ብቻ ነው። ኦፕን ኪችን ስለሆነ ሁሉ ሰው ስንሰራ ሁሉ ሰው ስለሚያየን ማለት ነው ትኩረታችን ንጽህና ነው ማለት ነው።
ከአጋዚና ፍጹም ተንቀሳቃሽ ኩሽና በተደጋጋሚ ምግብ ገዝቶ እንደሚጠቀም የተናገረው ቴድሮስ ታደሰ የተባለ ወጣት ስራውን ለሌሎች ወጣቶች አርአያ የሚሆን ነው ብሏል።
እዚህ መቀሌ እንደዚህ አይነት እንትና ይቻላል። ስትሬት ኪችን ያው የመጀመሪያ የነሱ ክሬቲቪቲ ነው። ዋጋውም በጣም ፌር ነው። ያው ሌላ በርገር ሃውስ ምናምን ከፍለው ዋጋ በጣም ዝቅተኛ ነው እና እዚህ ስትሬት ኪችን ማለት ነው እና ጥራቱም በጣም አሪፍ ነው። አሪፍ ሰርቪስም አላቸው። በጣም ሞቲቬሽን ነው ለወጣቶች። ስለዚህ ብዙ ወጣቶች ሌላ ቦታ ከሚውሉ እየሰሩ ለሌሎችም ማስተማሪያ ነው ያስባለሁ።
በቀጣይ ተጨማሪ ተንቀሳቃሽ ኩሽናዎች በመክፈት ስራዎቻቸውን ለማስፋት እንደሚሰሩ ነው አጋዚና ፍጹም የሚናገሩት።
እንደዚህ አይነት ነገር በዚህ ሀገር ብዙ አልተለመደምና ሰው እንዲለምደውና እንደዚህ አይነት ስራ እንዲስፋፋ ፋስት ፉድ ትራክ ባት በሌላ ሀገር በጣም የተለመደ ነው። በዋጋ አንጻር ደግሞ ፌር ነው። ከዛ በዛ በተጨማር ደግሞ ሰው ሰዓቱ ሴቭ ያደርጋል። ወደ ስራው ቶሎ እንዲገባ የሆነ ነገር ለእንትን ለቸኮለ ሰው በጣም ምርጥ እንትን ነው እና እንዲስፋፋ እቅዳችን እንደዚህ አይነት ፋስት ፉድ ትራኮች ከተማ ላይ እንድናስፋፋ ነው እቅዳችን።
ቆንጆ ስራ ስለሆነ ብራንዳችን እናስፋፋዋለን ብለን ነው አስበው። ይሄ ብራንድ ስትሬት ኪችን ብለን ነው ብራንዳ ያወጣነውና ይሄን እንደዚህ ዲዛይን ራስ ሆኖ በየክፍለ ከተማው እናስፋፋዋለን።
ለአሜሪካ ድምጽ ሙልጌታ ጽብሃ መቀለ።
I'm gonna go to the hospital.
አድማጮቻችን አብራችሁን ስለነበራችሁ እናመሰግናለን። ፌስቡክ እንዲሁም በትዊተር ላይ አስተያየታችሁን መስጠት ትችላላችሁ። አብረናችሁ ቆየነው ሀብታሙ ስዩምና
ኤደን ገረመው ነበርን። እንዲሁም ወክቢል ያቤሮ ዝግጅታችን ሳቀናብርልን ነበር። እናመሰግናለን። መልካም ምሽት ይሁንላችሁ። ቸማይረሳም ያውዳ